Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yeah, I'm a chia, but I'll tell her what I'm zare mi seran. Zera la mi nura liya, but I'll come now.
የዮሐንስ ወንጌል ምዕራፍ 7 የማጠቃለያ ሐሳቦችን ትንሽ ይጨምርበትና ምዕራፍ 7ን እናጠቃልላለን። ግን እንደመነሻ ዛሬ ከዚህ በፊት ያነበብነውን የመጽሐፍ ቅዱስ ክፍል ደግሜ ያነባውና ከዛ በኋላ ምዕራፍ 7ን እናጠቃልልና በሚመጡት ደግሞ ሳምንታት ምዕራፍ 8ን ጀምረን የምናጠናበት ጊዜ ይሆናል ማለት ነው። ምዕራፍ 7 ላይ ቁጥር 37 እስከ 39 ከዚህ በፊት ያነበብነው ነው። እሱን እንደገና በማንበብ እጀምራለሁ። ቁጥር 37 እስከ 39 እንግዲህ በዚህ በዳስ በዓል የበዓሉ የመጨረሻው ጊዜ የሆነው ማለት ነው። ጌታችን ኢየሱስ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ። በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ባለፈው ጊዜ የጌታችን የኢየሱስ ክርስቶስን ጥሪ የርሱን ጩኸት ነበር ትኩረት ሰጥተን የተመለከትነው። ዛሬ ትንሽ የወንጌል ጸሐፊው የዮሐንስን አስተያየት እሱ ላይ ትንሽ ጊዜ ለማጥፋት ነው። ዮሐንስ ጌታችን ኢየሱስ ክርስቶስ ቆሞ የጮኸውን ጩኸት ከመንፈስ ቅዱስ ጋር ያያይዘዋል። የኢየሱስ ክርስቶስን ግብዣ፣ የሕይወት ግብዣ፣ የርካታ ግብዣ ከመንፈስ ቅዱስ ጋር ያያይዘዋልና ኢየሱስ የጮኸው ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ የሚለውን ነው። እና በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይልና ከዛ ዮሐንስ ምን ይላል? ይህን ግን በርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። አብራችሁን በተከታታይ እንግዲህ ለተወሰኑ ሳምንታት ይሄንን የመጽሐፍ ቅዱስ ክፍል የዮሐንስ ወንጌልን አብረን ላጠናን ሰዎች የዮሐንስ ወንጌል ዋና ትኩረት የኢየሱስ ክርስቶስ ክብር መገለጥ ነው። ይሄንን በተደጋጋሚ ለማየት ሞክረናል። ለዛ ነው ሕይወት ተገለጠ ያልነው። የጥናታችንንም ርዕስ ሕይወት ተገለጠ ያልንበት ምክንያት ክብሩን አየን ነው። በመካከላችን አደረ፣ ክብሩን አየን፣ የኢየሱስ ክርስቶስ ክብር ነው። እና ዮሐንስ የሚያትትልን ከመጀመሪያ ጀምሮ በተአምራቱም በትምህርቶቹ ጌታችን ኢየሱስ ክርስቶስ በሚያደርጋቸው ተአምራትም ዮሐንስ ምልክቶች የሚላቸው በተአምራቱም በምልክቶቹም በትምህርቶቹም ጌታችን ኢየሱስ ክርስቶስ ባደረጋቸው በማናቸውም ነገሮች እየገለጠልን ያለው የኢየሱስ ክርስቶስን የክብር መገለጥ ነው። ኢየሱስ ክርስቶስ ክብሩ ተገለጠ ነው። እና ከምዕራፍ 7 ደግሞ ጀምሮ ባለፈው ጊዜ እንዳየነው ለዚህ የክብር መገለጥ ኢየሱስ ክርስቶስ ለተገለጠው ለዚህ የክብር መገለጥ የተለያዩ ሰዎች የሰጧቸውን ምላሾች ነው ለማየት እየሞከረን ያለ ነው። እና ባለፉት ጊዜያት አንድ ሁለት ነገሮችን ለማየት ሞክረናል። ምዕራፍ 7 ላይ የምናገኛቸው የወንጌል ጸሐፊው ዋና ትኩረት የሆኑ አንደኛዎቹና የመጀመሪያዎቹ የቅርብ ወዳጆቹ፣ የቅርብ ዘመዶቹ፣ ወንድሞቹ፣ ቤተሰቡ ምዕራፍ 7 ላይ አንዱ ያስደነቀው ነገር ዮሐንስ ይሄ ሁሉ ነገር ያለ ይሄ ሁሉ ተአምራት ያለ ኢየሱስ ክርስቶስ አጠገባቸው ሆኖ ምዕራፍ 7 ቁጥር 4 ላይ ወንድሞቹስ እንኳ አላመኑበትም ነበር። ይሄን ነው ትኩረት ሰጥተን ለትንሽ ጊዜ ያየነው። አጠገቡ ያሉ እንደውም ጌታችን ወረድ ብሎ እንዳላቸው አጠገቡ ያሉ የዓለም ወዳጆች ነበሩ። ዓለም የማይጠላቸው አጠገቡ ያሉ ኮሜንት የሚያረጉ ተአምራቱ እንዲገለጡ የሚጠሙ ሄዶ ተአምራት እንዲያደርግ በኢየሩሳሌም በበዓሉ ላይ ፑሽ ያረጉ ነበሩ፣ ይገፉት ነበሩ። ግን እነሱ ራሳቸው ያላመኑ ተአምር ፈላጊዎች ነበሩ፣ ዓለማውያን ነበሩ። ባጭር ቋንቋ አጠገባ የጌታችንም የነገራቸው እናንተ ዓለም ሊጣላችሁ አይችልም። እኔ ግን ስራውን ስለምገልጥበት ዓለም ይጣላኛል እንዳለው እነሱን ለማየት ሞክረናል። እንዴን ደሞ ከዛ ቀጥሎ ያሉትም ፈሪሳውያን ህግ አዋቂዎች የሃይማኖት መሪዎች መጻሕፍትን የሚጠቅሱ ክርስቶስን የሚጠብቁ ትምህርትና አፋቂዎች በትምህርቱ የተደነቁ እነኛ በተአምራቱ እነኚህ በትምህርቱ ተደንቀው ግን ሁለቱም ወደ ክርስቶስ ያልመጡ የዓለም ወዳጆች እንደነበሩ ለማየት ሞክረናል። የነኚህ የሃይማኖት መሪዎችን ተቃውሞ ለማየት ሞክረናል። ጥቅስ ይጠቅሳሉ፣ ትምህርቱን ያደንቃሉ፣ ንግግሩ ተገርመዋል። ግን ኢየሱስ ክርስቶስን በጣም እስከ መጨረሻ ድረስ ሪጀክት ያደረጉ ሰዎች እንደሆኑ ተቃውሟቸውን ለማየት ሞክረናል። በነገራችን ላይ ይሄ ተቃውሞ ነው እንግዲህ ዮሐንስ ወንጌል ከዚህ በኋላ ምዕራፎችን እየተጠጋን በሄድን ቁጥር ይሄ ተቃውሞ ነው አድጎ መስቀሉ ጋር የሚያደርሰው። እነኚህ ተቃውሞዎች ናቸው፣ እነኚህ የሃይማኖት መሪዎች ተቃውሞዎች፣ የመምህራኑ ተቃውሞዎች ሄደው ኢየሱስ ክርስቶስን የመጨረሻ ወደዚያ ክላይማክስ ወደ የመከራው የመጨረሻው ክላይማክስ ጋር መስቀሉ ጋር የሚያደርሱት እነኚህ ናቸው። እዚህ ላይ ግን ምዕራፍ 7 ላይ እንደው ዘልቀን ከመግባታችን በፊት ምዕራፍ 7 ላይ አንዱ ዮሐንስም ሊነግረን የሚፈልገው ነገር ኢየሱስ ክርስቶስ እርግጥ መጨረሻ ላይ አልፎ ተሰጥቷል። ኢየሱስ ክርስቶስ ህይወቱን ለኛ ሲል ሰጥቷል። ግን በራሱ ጊዜ ነው ይሄንን ያደረገው፣ በራሱ ጊዜ ነው ራሱን የሰጠው እንጂ ምዕራፍ 7 ላይ ምንም እንኳን ተቃውሞ ቢጠነክር፣ የመምህራኑ የካህናት አለቆች የፈሪሳውያን ተቃውሞ ምንም እንኳን ቢጠነክር፣ በተደጋጋሚ የሚነግረን አንድ ሁለት ቦታዎች ላይ በተለይ ኤምፋሳይዝ አድርጎ የሚነግረን ዮሐንስ ቁጥር 44 ላይ ለምሳሌ የፈለገ ተቃውሞ ቢጠነክር ቁጥር 44 ላይ ወረድ ብሎ ከእርሱም አንዳንዶቹ ሊይዙት ወደዱ ይላል። ሊይዙት ፈልገዋል፣ ሊያስፈርዱበት ፈልገዋል። ግን ሊይዙት ቢወዱም ነገር ግን እጁን ማንም አልጫነበትም ይላል። ጊዜው ገና ስላልደረሰ ኢየሱስ ተቃውሞ ቢጠነክርም እንኳን ማንም እጁን አልጫነበትም ይላል። ከዚህ በፊትም ነግሮናል ይሄንን። ቁጥር 53 ላይም እንዲያውም ቁጥር 53 ልክ ምዕራፉ ሲያልቅ የዮሐንስ አጻጻፍ በነገራችን ላይ በጣም ድራማቲክ ነው። ይሄ ሁሉ ተቃውሞ ወደ ክላይማክስ አድርሶ የፈሪሳውያንን ቁጣ የካህናት አለቆችን ቁጣ እንዴት ይዛችሁ አላመጣችሁም ብለው ሎሌዎቹን ያስጨነቁበት ማስጨነቅ ይነግረንና ቁጥር 53 ላይ እያንዳንዱም ወደ ቤቱ ሄደ ይላል። ከዛ ሁሉ ተቃውሞ በኋላ ይሄ በጣም ድራማቲክ ነው። ትተውት ሄዱ ማለት ነው። ለምን? ጊዜው ስላልደረሰ። ይሄ በነገራችን ላይ የእግዚአብሔርን ፍቅር የሚያስረዳ ነው። የኢየሱስ ክርስቶስን ፍቅር የሚያስረዳ ነው። ኢየሱስ ክርስቶስ አልፎ የተሰጠው የሰዎች ቁጣ ስለጠነከረ ብቻ ሳይሆን፣ የካህናት አለቆችን ቁጣ ስለጠነከረ ብቻ ሳይሆን፣ ሰዎች ያደረጉት ብቻ ሳይሆን፣ እርግጥ ሰዎችም ተጠያቂዎች ናቸው፣ ሰዎች ያደረጉት ሳይሆን ራሱን በፈቃዱ በራሱ ጊዜ አሳልፎ እንደሰጠ የሚነግርንም ታሪክ ነው። ኢየሱስ ክርስቶስ ጊዜው ሳይደርስ ማንም እጁን የማይጭንበት ጌታ፣ ጊዜው ሳይደርስ ሁሉም ተቆጥቶ እንዲበተን የሚያደርግ ጌታ፣ አንዳንድ ጊዜ እንደውም በቁጣቸው መካከል ሊገድሉት ሲሉ በመካከላቸው ሁሉ ሰንጥቆ የሚያልፍ ጌታ። ለምንድን ነው መጨረሻ ላይ ታዲያ ተይዞ የሞተው? ይህንን የሚያክል ኃይል ያለው ራስን አድን እየተባለ በመስቀል ላይ ራሱን አሳልፎ የሰጠን ለምንድን ነው ያለን እንደሆነ ስለሚወደን ለኃጢአታችን ራሱን አሳልፎ ሰጠ እንጂ የሰዎች ቁጣ ብቻውን እዚያ እንዳላደረሰው እነኚህ የመጽሐፉ ክፍሎችም አለፍ ብሎ ዮሐንስ ይጠቁመናል። ማንም አልነካውም፣ ማንም እጁን አልጫነበትም፣ ሁሉም ወደ ቤቱ ሄደ። ቢፈልጉም እንኳን ሊገድሉት ቢፈልጉም እንኳን አልቻሉም። መጨረሻ ላይ የቻሉት እሱ ራሱን በፈቃዱ ስለኛ ስለሰጠ ነው። ስለዚህ የወንድሞቹ አለማመን አለ፣ የፈሪሳውያንና የካህናት አለቆች ተቃውሞ አለ። አልፎ አልፎ ደግሞ እንደነ ኒቆዲሞስ አይነት የምዕራፉ መጨረሻ ላይ የምናገኛቸው ቁጥር 50 ቁጥር 51 ላይ ተልከው እንዲያመጡት ታስታውሱ ከሆነ ከዚህ በፊት ባየነው ክፍል እንዲያመጡት ተልከው የነበሩ ሎሌዎች የሚባሉት ሄደው እንዲያመጡትና አሳልፈው እንዲሰጧቸው ተልከው የነበሩት እነርሱም ማመን ጀምረው ነበር። እንደዚህ ሰው የሚናገር የለም ብለው ማመን ጀምረው ነበር። ኒቆዲሞስም ደግሞ ውስጥ ለውስጥ የሚያምነው እርሱም ተገልጦ ነበር። የሚያምኑበት አልፎ አልፎ ቢኖሩም እንኳን አብዛኛው ግን በተቃውሞ እና በሪጀክሽን የተሞላ እንደሆነ ለማየት ሞክረናል። ቁጥር 37 እስከ 39 ጌታችን ኢየሱስ ክርስቶስ በበዓሉ በኋለኛው ቀን ተነስቶ የጮኸው ጩኸት ነው። አንዳንድ ጊዜ ያንን ጩኸት ማስተጋባት ቢቻል እንዴት ጥሩ ነበር። ጩኸት የሚለው ሊትራል ጩኸት ነው። ጌታችን ልክ በዓሉ በሚጠናቀቅበት በዚያ ታላቅ በዓል ላይ ተነስቶ የጮኸው ለሚቃወሙትም፣ ለሚገፉትም፣ ለሚጠሉትም፣ ለሚቅበዘበዙትም በሙሉ የጮኸው ጌታችን ማንም የተጠማ ቢኖር ወደ እኔ ይምጣ እና ይጠጣ የሚለውን ይህንን ጥሪ ለማየት ሞክረናል። ጥሪው የተቅበዘበዘ ላለ የሰው ልጅ በሃይማኖት ስምም ይሁን ሃይማኖትም ሳይኖረው ይሁን በተቃውሞም ይሁን በምንም ይሁን እየተቅበዘበዙ ያለውን ህዝብ፣ ያንን በዓል ለማክበር ህዝብ በዓል ለማክበር የመጣውን ህዝብ እና ደግሞ እየተቃወመው ያለውን ህዝብ ጥክስ እየተቀሰ ግን ሪጀክት ያደረገ ያለውን ህዝብ ጌታችን ኢየሱስ ክርስቶስ ያየው በመንፈስ የተጠማ ነበር የተቅበዘበዘ ነበር እና ጥማታቸውን ማርኪያ መንገዱ ደግሞ ኢየሱስ ክርስቶስ እንደሆነ በጮህት ሲናገር እንመለከታልና እውነት ባለፈው ጊዜ ያየነው እውነተኛ የሆነ የረፍትና የርካታ ምንጭ ኢየሱስ ክርስቶስ ነው ነው ወደ እርሱ በመምጣት የሚገኝ ነው ሰው ጥማት ውስጥ ነው ጥማት ውስጥ ነው ጌታችን ኢየሱስ ክርስቶስን ሰው ካላገኘ ጥማት ውስጥ ነው ረሃብ ውስጥ ነው በስጋው ጠግቦ ሊሆን ይችላል ግን በመንፈስ ረሃብ ውስጥ ነው በውጪ ለብሶ ሊሆን ይችላል ግን ውስጡ የተራቆተ ነው ውስጡ የተጠማ ነው ያንን ጥማት ነው በተለያየ መንገድ ለመሙላት ምን ሞክረው አይሞላም ደግሞ በተለያየ መንገድ ለመሙላት ሞክረው አይሞላም ለዚህ ነው በልተንም የማንረካው ትልልቅ ቤቶች ውስጥ የኖርን የማንረካው ትልልቅ ሀብት ተሸክመን የማንረካው በልባችን ውስጥ ያ ከፍተኛ የሆነ ጥማት ስላለ ነው ወደ ረፍታችን ጌታ እስካልመጣን ድረስ የሰው ልጅ ረፍት የለውም ተቅበዝባዥ ነው የተጠማ ነው እና እውነተኛ የነፍስ እርካታ ሰው የሚያገኘው ወደ ክርስቶስ በመምጣት ነው ለሳምራዊቱ አሴት ምዕራፍ 4 ላይ ቁጥር 14 ጀምሮ እኔ ከመሰጠው ውሃ ሰው ከጠጣ ለዘላለም አይጠማ ማለት ለዘላለም ይረካ ብሏል ምዕራፍ 6 ቁጥር 35 ላይ ደግሞ በመብል ነው ጌታችን የመሰለው እኔ የምሰጣውን እንጀራ ሰው ከበላ ለዘላለም አይራብም እና የዘላለም እርካታ የዘላለም እረፍት የሚገኘው ወደ ክርስቶስ በመምጣትና የተፈጠርንበትን ዓላማ የተፈጠርንለትን እንድናከብረው የተፈጠርንለትን ጌታ በክርስቶስ እናከብረው እሱ ነው እረፍትና ሰላምና እንደገና ደግሜ በነግራችሁ ማልጠግበው ማለት ነው ኢየሱስ ክርስቶስን በመቀበል የሚገኘውን ሰላምንና ረፍትን ላልተለማመዳችሁ ጥሪያችን ይሄ ነው። ይሄ ሃይማኖት አይደለም። ይሄ የድርጅት ጥሪ አይደለም። ይሄ የጌታችን ጥሪ ነው። እውነተኛ እምነት ማለት ወደ ክርስቶስ መምጣት ማለት ወደ እኔ ብትመጡ አሳርፋችኋለሁ። ረፍት፣ ሰላም፣ ደስታ የሚገኘው ኢየሱስ ክርስቶስን መድኃኒት አዳኝ አድርጎ በመቀበል ነው። ዮሐንስ 7:37 ጀምሮ ያለውን የኢየሱስን ጩኸት ስናገር የሚያስገርመኝ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ወደ እኔ ይምጣና ይርካ ና መጠማት and then መርካት አለ እዛ ላይ ብቻ አይደለም ያቆመው አይታችሁት እንደሆነ ክፍሉን መጠማት ነበር እና ረካ ይዘው ወደ ክርስቶስ መጣ ጠጣ ረካ ለተጠማ ሰው ጠጥቶ መርካት ብቻውን በቂ ነው እግዚአብሔር የሚሰጠን ስጦታ ግን ጠጥቶ መርካት ብቻ ሳይሆን ለሌላ መትረፍም ጭምር ማንም የተጠማ ይምጣና ይጠጣ ይረስርስ and then ከጠጣ በኋላ ደግሞ እሱ ብቻ መርካት ሳይሆን የህይወት ውሃ ወንዝ ደግሞ ከሆዱ ደግሞ ይፈልቃል የሚትረፈረፍ የውሃ ወንዝ ከህይወቱ ይፈልቃል አለ ጌታችን ኢየሱስ ክርስቶስ አንዳንድ ጊዜ ልክ እንዳሁን ወቅት በክረምት እንደምናየው ማለት ነው በጋ ላይ ደርቀው የነበሩ ወንዞች መፍሰስ አቆመው የነበሩ ወንዞች በየገጠሩ በየከተማው እና ምንጮች አሁን ልክ እንደዚህ በሐምሌ በነሐሴ መስከረም ኢቨን በሚሆንበት ጊዜ የሚሆነው ነገር ደርቀው የነበሩት ይሞላሉ ጠጥተው ረስርሰው ረክተው እንደገና ደግሞ ሞልቶ አስቸገረ እስኪባል ድረስ መሻገር አልተቻለም እስኪባል ድረስ ሞልቶ ተርፎ እየፈሰሰ ይሄዳልና ክርስቶስን سنቀበል ጌታችን ምንድነው ያለው እኔ ህይወት እንዲሆንላችሁ ብቻ ሳይሆን እንዲበዛላችሁ ለሌላ የሚተርፍ የሚትረፈረፍ የሚፈልቅ እንደወንዝ የሚፈስ ህይወትን እና እርካታን ነው ጌታችን ኢየሱስ ክርስቶስ የሚሰጠን አሁን ትንሽ የዮሐንስን ኮሜንት የዮሐንስን አስተያየት ነው ዛሬ ትንሽ አይተነው ዮሐንስ 7 እንድናጠቃለው የምፈልገው ይሄንን ወደ ክርስቶስ መጥቶ ጠጥቶ ረክቶ ለሌላው የመትረፍን ህይወት ከመንፈስ ቅዱስ ጋር ያያይዘዋል ዮሐንስ የህይወት ውሃ ወንዝ ከሆዱ ይፈልቃል ሚለውን የሚተርፈውን ህይወት የሚፍለቀለቀውን ህይወት ይሄ ምሳሌያዊ አነጋገር ነው ልክ እንደ ወንዝ ማለት ነው የተጠማው መጥቶ ጠጣ ጠጥቶ ግን ወንዝ ወጣ ይሄን የሚያረጋው ክርስቶስ ብቻ ነው የተጠማ ነበር የተጠማው መጥቶ ጠጣ and then ወንዝ ወጣ ይሄን የተለማመዳችሁ ሰዎች ታውቁታላችሁ እንኳን ለሌላ ሰው ለመትረፍ ለራሳችን ያልበቃን የነበረንን ሰዎች ወስዶ ለሌላ ህይወታችንን ለሌላ እንዲተርፍ ማድረግ የሚችል አምላክ ነው እናመልከው 12ቱ ሐዋርያት እንደዚህ ነበሩ በጣም ከትንንሽ ቦታ የተነሱ ግን ለዓለም የተረፉ ነበሩ ልክ እንደ አምስቱ እንጀራ እና ሁለቱ አሳ ትንሹን ወስዶ ህይወትን የሚያበዛ ጌታ ትንንሾች የሆነውን ወስዶ ህይወታችንን ያበዛዋል ይሄንን የመትረፍረፍ ህይወት ዮሐንስ ከመንፈስ ቅዱስ ጋር ያገናኛል ይሄን የተናገረው ክርስቶስ ይላል ይሄን የተናገረው ክርስቶስ ስለ መንፈስ ነው ይላል። ስለ መንፈስ ቅዱስ ማለት ስለ መንፈስ ቅዱስ ማለት መንፈስ ለካ መንፈስ ቅዱስ መጥቶ ነው በውስጣችን ይሄንን የሚያረጋው የሚፈልቀው የሚተርፈው የሚተርፈን ህይወት ለሌላ የሚተርፈን የሚፈልቀን ወንዝ የሆነ ህይወት የሚሰጠን መንፈስ ቅዱስ ነው። እና ይሄንን ግን በርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ በኋላም በተደጋጋሚ ምዕራፍ 14 እና እስከ 16 ድረስ እንደሚነገረን ስለ መንፈስ ቅዱስ ነው ይሄንን ተናገረ ይላል። ኢየሱስ ገና ስላልከበረ ይላል። መክበር በዮሐንስ ወንጌል የኢየሱስ መክበር በዮሐንስ ወንጌል በኋላ ምን መጣበታልን የኢየሱስ ክርስቶስ መክበር ከሞቱና ከትንሳኤው ጋራ ከስራው መፈጸም ጋራ የተያያዘ ነው። ኢየሱስ ክርስቶስ የመጣው ታምራትን ለማድረግ ትምህርትን ለማስተማር ብቻ አይደለም። ክላይማክሱ ይሄ አይደለም። መክበሩ ይሄ አይደለም። ያደረጋቸው ታምራት፣ የሰራቸው ድንቆች፣ ያስተማራቸው ትምህርቶች እስከ መክበሩ ድረስ የነበሩ ናቸው እንጂ የኢየሱስ ክርስቶስ መክበር እግዚአብሔርም አከበርኩት ያለው አባቱ በመጨረሻ ላይ በሞቱና በትንሳኤው በእርገቱ የተረጋገጠ ስራ ነው። ያ ነው የኢየሱስ መክበር ማለት። ኢየሱስ ክርስቶስ መሞቱ ይሄ በቃ በመስቀል ላይ መሞቱ የኢየሱስ ክርስቶስ የክብሩ መገለጫ ነው። በመስቀሉ ላይ አሁን መስቀሉ የሽንፈት ቦታ ይመስላል ስናየው መስቀሉ የሽንፈት ቦታ ይመስላል ግን በመንፈሳዊ እይታ በምንመለከትበት ጊዜ መስቀሉ የድል ቦታ ነው፣ የመክበር ቦታ ነው። ቆላሲያስ መጽሐፍ ውስጥ ሄዳችሁ በምታነቡበት ጊዜ አለቅነትን ስልጣናትን ስልጣናቸውን ገፎ መሳለቂያ ያረገው በመስቀሉ ላይ ነው። መስቀሉ የድል ቦታ ነው። ኃጢአታችን የተሰቀለበት ነው። የእግዚአብሔር ቁጣ የረካበት ነው። ዲያብሎስ የተሸነፈበት ነው። እንዴን ደግሞ ከመስቀሉ በኋላ ሞቱ፣ ከሞቱ በኋላ ትንሳኤው፣ ከትንሳኤው በኋላ እርገቱ፣ ይሄ ኮምፖነንት የኢየሱስ ክርስቶስ የመክበር ስራ ነው። እንዴን ደግሞ በሚመጡት ዘመናት ደግሞ በዘመን ፍጻሜ ተመልሶ በሚመጣበት ጊዜ ደግሞ የመጨረሻው መክበሩ ይሆናል፣ ኮምፕሊሽን ይሆናል። ግን የኢየሱስ ክርስቶስ መክበር የሚለው በዚህ ኮንቴክስት ሞቱና ትንሳኤው ነው። ኢየሱስ ገና ስላልከበረ መንፈስ አልወረደም ነበር። ምን ማለት ነው? መንፈስ ቅዱስ ስራ ላይ አልነበረም አይደለም። መንፈስ ቅዱስ ስራ ላይ ነው። መንፈስ ቅዱስ የእግዚአብሔር መንፈስ የሥላሴ ሶስተኛ አካል የሆነው አብ፣ ወልድ፣ መንፈስ ቅዱስ በስራ ላይ ነው ሁልጊዜ። እና መንፈስ ቅዱስ ያልሰራበት ዘመን የለም። በብሉይ ኪዳንም በአዲስ ኪዳንም መንፈስ ቅዱስ ያልሰራበት ዘመን የለም። ገና ከፍጥረት መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ላይ ስንጀምር ነው የመንፈስ ቅዱስን ስራ የምናገኘው። በእግዚአብሔር የፍጥረት ስራ ውስጥ እግዚአብሔር ይሁኑ እያለ ሲፈጥር እና የእግዚአብሔር መንፈስ በውሃው ላይ ይሰፍፍ ነበር ይላል። በውሃው ላይ ይሰፍፍ ነበር ሲል ምን ማለት ነው? አክቲቭ የሆነ አሰፋፈፍ ነው ይሰፍ የነበረው። የመፍጠር የማዘጋጀት ፎርም የመስጠት ቅርጽ የማበጀት አብሮ የእግዚአብሔር መንፈስ በፍጥረት ስራ ውስጥ ይሰራ ነበር፣ ቅርጽ ይሰጥ ነበር፣ ያበጃጅ ነበር። ስለዚህ መንፈስ ቅዱስ ያልሰራበት ዘመን የለም። ከፍጥረት መጀመሪያ ጀምሮ መንፈስ ቅዱስ በስራ ላይ ነው። ከዚያም በኋላ በምንመለከትበት ጊዜ በእስራኤል ታሪክ ውስጥ የመራቸው መንፈስ ቅዱስ ነው። በምድረ በዳ እንዲሁም ያስመረሩት መንፈሱን ነው። በምድረ በዳ የመራቸው መንፈስ ቅዱስ ነው። ባህሩን የከፈለው እንኳን አሁን በዘጸአት መጽሐፍ በምናነብበት ጊዜ እስራኤልን ከግብፅ ምድር ሲያወጣ ባህሩን የከፈለው እንኳን መንፈስ ቅዱስ ነው። መጽሐፍ ቅዱስ እንደሚነግረን ሙሴ እጁን በዘረጋ ጊዜ የምስራቅ ነፋስ ነው መጥቶ እንደ ግድግዳ ያቆማቸው። የምስራቅ ነፋስ የሚለው ዝም ብሎ አይነት ተራ እንደዚህ የተፈጥሮ ነፋስ አይደለም። እንደ ግድግዳ ባህርን የሚያቆመው ተራ ነፋስ ተገልጦ ሳይሆን ዘጸአት 14 ላይ የምስራቅ ነፋስ ያለውን ዘጸአት 15 ላይ ሲዘምሩለት በአፍንጫ እስትንፋስ ነው የሚለው። ከእግዚአብሔር ከራሱ የፈለቀ ነው። ሩዋህ ነፋስ፣ መንፈስ ተብሎ የተተረጎመው በራስ በአፍንጫ ሩዋህ፣ በአፍንጫ እስትንፋስ፣ በአፍንጫ መንፈስ ነው የሚለው። በመንፈስ ቅዱስ ማለት ነው። ባህሩን ቀጥ አድርጎ ያቆመው የመንፈስ ቅዱስ ኃይል ነበረ። እስራኤልን በመካከል ያሻገረው መንፈስ ቅዱስ ነው። በምድረ በዳ የመራቸው መንፈስ ቅዱስ ነው። እግዚአብሔር አምላክ በመንፈስ ቅዱስ አማካኝነት ያልሰራበት ዘመን የለም። በእስራኤል ታሪክ ውስጥም ነቢያትን ያስነሳው መንፈስ ቅዱስ ነው። የእስራኤል መሪዎችን ይቀባ የነበረው መንፈስ ቅዱስ ነው። ሰባውን ሽማግሌዎች በመንፈስ ቅዱስ ይሞላቸው ነበረ። መጽሐፍ ቅዱስ እንደሚነግር በመንፈስ ቅዱስ ነበር የሚያስነሳላቸው የነበረው። ስለዚህ መንፈስ ቅዱስ በስራ ላይ ነበረ። በብሉይ ኪዳን ከጫፍ እስከ ጫፍ ስናይ መንፈስ ቅዱስ ነበረ። ነቢያቱ የጻፉልንን 39 መጽሐፍት ብሉይ ኪዳን ብለን የምንጠራው ነቢያቱ የጻፉልን ህግን፣ መዝሙራትን፣ ነቢያትን ቅዱስ ጳውሎስ ሲነግረን በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እኮ የእግዚአብሔር መንፈስ ያለባቸው መጽሐፍት ናቸው። የተጻፉት በብሉይ ኪዳን ነው። የተጻፉት ግን በመንፈስ ቅዱስ ነጅነት ነው። ጴጥሮስም እንደሚነግረን በመንፈስ ቅዱስ ነጅነት ነው የተጻፉት። መንፈስ ቅዱስ በስራ ላይ ነበር በብሉይ ኪዳን? አዎ። ቅዱሳት መጽሐፍት የመጡት በመንፈስ ቅዱስ ነጅነት ነው። ነቢያት የተናገሩት በመንፈስ ቅዱስ ነጅነት ነው። እግዚአብሔር የፈጠረው በመንፈስ ቅዱስ ነው። እስራኤል የሆነው በመንፈስ ቅዱስ ኃይል ነው። ስለዚህ መንፈስ ቅዱስ በስራ ላይ ነበር። በኢየሱስ ህይወት ራሱ መንፈስ ቅዱስ አክቲቭ ነበር። አዲስ ኪዳን ሲጀምር ገና ኢየሱስ ሳይከብር አዲስ ኪዳን ሲጀምር እኮ የመንፈስ ቅዱስ ኪዳን እኮ ነው። አሁን ሉቃስ ወንጌልን ከፍታችሁ ስታነቡ የመጀመሪያዎቹ ምዕራፎች ላይ መንፈስ ቅዱስ አክቲቭ ነው። ጌታችንን የልዑል ኃይል መጥቶ የጸለላት የጌታችንን እናት ማርያምን በነዘካርያስ በዮሐንስ መጥምቁ ወላጆች ህይወት ውስጥ ዘካርያስና ኤልዛቤት ህይወት ውስጥ ተአምራትን ያደርግ የነበረው መንፈስ ቅዱስ ነው። በገና በእናቱ ማህፀን ውስጥ መንፈስ ቅዱስ ሞላው ይላል ዮሐንስን። መንፈስ ቅዱስ አክቲቭ ነበር፣ ኢየሱስንም ይረዳው ነበር። ኢየሱስ በመንፈስ ኃይል ነው ወደ ቴምፕቴሽን ወደ ፈተናው የሄደው። በመንፈስ ኃይል አሸንፎ ነው ወደ ገሊላ የተመለሰው። መንፈስ ቅዱስ አክቲቭ ነበር። ጌታችን ኢየሱስም ሲናገር ያው እግዚአብሔር መንፈስ በኔ ላይ ነው ብሏል። መንፈስ ቅዱስ በስራ ላይ ነው በብሉይም በአዲስ ኪዳንም። ምንድነው ገና አልወረደም ነበር ማለት? ይሄ አልወረደም ነበር የሚለው ግን ትልቅ ተስፋ ነው። ገና ኃጢአት ስላልተሰረየ የሰው ልጆች ኃጢአት በመስቀል ላይ ዲል ስላልተደረገ መንፈስ ቅዱስ በስራ ላይ ነበር ግን አልወረደም ነበር የተባለበት ሴንስ ኢዩኤል ምዕራፍ 2 አይ ቲንክ ትልቅ ቴክስት ነው። ኢዩኤል ምዕራፍ 2 ጴጥሮስ በሐዋርያ ሥራ ምዕራፍ 2 ላይ የጠቀሰው ማለት ነው። ምዕራፍ 2 ቁጥር 28 ጀምሮ ምን ይላል? መንፈስ ቅዱስ በመጨረሻው ዘመን እግዚአብሔር በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳል። በስጋ ለባሽ ሁሉ ላይ ምን ማለት ነው? በወንዶችም በሴቶችም፣ በሚያምኑ ወንዶችም ሴቶችም፣ በታላላቆች በታናናሾች፣ በሽማግሎቻችሁ ላይ ደግሞ በልጆቻችሁ ላይ፣ በልጆችም በሽማግሎችም፣ በወንዶችም በሴቶችም የሚወርድበት ዘመን ይመጣል የሚል ፕሬዲክሽን ነበር በብሉይ ኪዳን። ምን ማለት ነው? በንጽጽር ያየነው እንደሆነ መንፈስ ቅዱስ በብሉይ ኪዳን ለተለየ ዓላማ በሚፈልጋቸው ሰዎች ላይ እየወረደ የተለዩ ስራዎችን ያደርግ ነበር። በነቢያቱ ላይ ወርዶ ይሰራ ነበር። በመሪዎች ላይ ወርዶ ይሰራ ነበር። በካህናቱ ላይ ወርዶ ይሰራ ነበር። እና ወርዶ ይሰራል ከነርሱ ጋር ሆኖ። ግን በስጋ ለባሽ ሁሉ ላይ የሚለው የማይታሰብ ነው። ገና ኃጢአት ስላልተሰረየ በስጋ ለባሽ በህዝበ ክርስቲያን ወይ ደግሞ በህዝበ አማኝ በህዝበ እስራኤል ውስጥ መንፈስ ቅዱስ ገብቶ መስራት ማለት ገና ኃጢአት በመስቀል ላይ መቀጣት አለበት፣ መሰረይ አለበት፣ ኢየሱስ መክበር አለበት። ይሄ እንዲሆን እና ለተወሰነ ስራ ለተወሰነ ዓላማ በተወሰኑ ሰዎች ላይ መጥቶ መንፈስ ቅዱስ ይሰራ ነበር። ግን በስጋ ለባሽ ሁሉ ላይ ለመፍሰስ ኢየሱስ መክበር ነበረበት። ምን ማለት ነው? መሞትና መነሳት ነበረበት። ኃጢአት ዲል መደረግ ነበረበት፣ መወገድ ነበረበት። ከመስቀሉ በኋላ ኢሚዲየትሊ የሆነው እኮ ይሄ ነው። ከሞቱና ከትንሣኤው በኋላ ሁላችን እንደምናውቀው ሐዋርያ ሥራ ምዕራፍ 1 ላይ እንደምናነበው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ እንዳላቸው ይጠብቁ ነበር። እንደን ዋት ሃፕን በ50 ቀናት ውስጥ በጴንጠቆስት የቀን የሆነው መንፈስ ቅዱስ መጣ በሚያምን ሁሉ ላይ ማለት ነው። አምነው በአንድ ልብ ተሰባስበው በነበሩ ሁሉ ላይ መጣ። ለምንድን ነው በሁሉ ላይ የመጣው? በተወሰኑ ሰዎች ላይ አይደለም። ያን ጊዜ አብረው ይጸልዩ በነበሩ ሁሉ ላይ መጣ። ይሄ ተስፋ ደግሞ ጴጥሮስ እንደተናገረው ምዕራፍ 2 ላይ ሐዋርያ ሥራ ምዕራፍ 2 ላይ በሐዋርያቱ ዘመን ብቻ የሚያበቃ ሳይሆን በሐዋርያቱ መንፈስ ቅዱስ መሞላት የሚያበቃ ሳይሆን ገና ለሚመጣው ትውልድ ለልጆቻችሁ ለልጅ ልጆቻችሁ ነው ይሄ ተስፋ። ዛሬ እግዚአብሔር መንፈሱን አፈሰሰው አለ። እግዚአብሔር ዛሬ መንፈሱን አፈሰሰው። ይሄ ያፈሰሰው የመንፈስ ቅዱስ መፍሰስ ደግሞ ለእኛ ብቻ ሳይሆን ገና ለሚመጣው ትውልድ ጌታ አምላክ በሩቅ ላሉና ገና ለሚጠራቸው ለእነርሱ ሁሉ ገና ይፈሳል አለ። የተትረፈረፈ የመንፈስ ቅዱስ መፍሰስ ነው አንዱ የአዲስ ኪዳን በረከት። ከህዝቡ ጋር ለመሆን፣ ከህዝቡ ጋር ለመስራት፣ ለህዝቡ ኃይል ለመሆን፣ የህይወት ለውጥን ለመስጠት መንፈስ ቅዱስ መፍሰሱ ግን ኢየሱስ ክርስቶስ ከከበረ በኋላ የሚመጣ ነው። ይምጣና ይጠጣ ነው። መጥቶ ይጠጣል፣ ዜን እንደ ወንዝ ደግሞ ከሆዱ ይፈልቃል። መጥቶ ጠጥቶ የተትረፈረፈ ህይወት መኖር የመንፈስ ቅዱስን መምጣት ይጠይቃል። የኢየሱስን መክበርና በነገራችን ላይ ይሄ በጣም ኢትስ ቬሪ ፓወርፉል። ያንዳንዱ የምንለማመደው መንፈሳዊ ልምምድ ምንጩ መስቀሉ ነው። ከመስቀሉ የተለየ የመንፈስ ቅዱስ ልምምድ የለም። ምንጩ መስቀሉ ነው። ለማናቸውም የአዲስ ኪዳን መንፈሳዊ ልምምድ መሰረቱ መስቀሉ ነው። ኢየሱስ ስለከበረ ነው መንፈስ ቅዱስ የመጣው። ኢየሱስ ክርስቶስ በመስቀል ላይ ኃጢአታችንን ስለተሸከመ ነው መንፈስ ቅዱስ የመጣው። ያ ባይሆን ኖሮ አይመጣም ነበር። ይኸው ዘ ሆል ብሉይ ኪዳን ይጠብቅ ነበር። የማንን መክበር? የኢየሱስን መክበር፣ የኢየሱስን መሞት ይጠብቅ ነበር። በሩቅ ነበር የሚናገሩት። በስጋ ለባሽ ሁሉ ላይ ከመንፈሱ የሚፈስበት ዘመን ይመጣል እየተባለ ይነገር ነበር እንጂ አይመጣም ነበር። ለምን? መስቀሉ የሁሉ ነገራችን ምንጭ ነው። የኢየሱስ ሞትና ትንሣኤ የሁሉ ነገራችን ምንጭ ነው። ለዚህ ነው ከመስቀሉ ጋር ያልተያያዘ ሪቫይቫል እውነተኛ ሪቫይቫል አይደለም። እውነተኛ የመንፈስ ቅዱስ ሪቫይቫል ከኢየሱስ መክበር ጋር የተያያዘ ነው፣ ከመስቀሉ ጋር የተያያዘ ነው። የአዲስ ኪዳን ህይወት የመንፈስ ቅዱስ ህይወት ነው። በመንፈስ ቅዱስ የመትረፍረፍ ህይወት ነው። ወደፊት እናየዋለን። ምዕራፍ 14 ለምሳሌ ቁጥር 15 ጀምሮ እኔ ሄዳለሁ ሌላ አጽናኝ ይመጣና አጠገባችሁ ይሆናል። ጳራቅሊጦስ የሚያግዝ የሚረዳ መንፈስ ቅዱስ ይመጣል። ምዕራፍ 14 ቁጥር 25 ይመጣል ያስተምራችኋል። በዮሐንስ ወንጌል ወደፊት ምን መጣባቸው። ምዕራፍ 16 ቁጥር 7 አክቹዋሊ ጌታ ኢየሱስ እኔ ብሄድ ይሻላችኋል አለ። እሱ መጥቶ ለዘላለም ከናንተ ጋር ስለሚሆን ብሄድ ሁሉ ይሻላችኋል አለ። ምዕራፍ 16 ቁጥር 12 ላይ ብዙም ነግራችሁ ነገር ነበረኝ አለ። ብዙም ነግራችሁ ነገር አለ ግን ልትሸከሙት አትችሉም። ምን ማለት ነው ልትሸከሙት አትችሉም? ያለ መንፈስ ቅዱስ ኢየሱስ ክርስቶስ ሊገልጥ ያለውን መገለጥ ለመረዳትም ለመታዘዝም ለመሸከምም አይቻልም ያለ መንፈስ ቅዱስ። ያ መንፈስ ሲመጣ ግን ከናንተ ጋር ይሆንና እሱ ያስተምራችኋል ወደ እውነት ሁሉ ይመራችኋል እንዳለ ማለት ነው። ስለዚህ ሰው ኢየሱስን ለማወቅ ለመረዳት ለመሸከም ኢቭን የእግዚአብሔርን መገለጥ ለመሸከም የመንፈስ ቅዱስ መውረድ በጣም አስፈልጊ ነው። ስለዚህ ለመጽናናት ለመቆም የሚተርፍ ህይወት ለመኖር የእግዚአብሔርን ራእይ ለመሸከም ለማገልገል ለኃይል ይጠብቅ ነበር የኢየሱስን መክበርና የመንፈስ ቅዱስን መምጣት። ስለዚህ የአዲስ ኪዳን ህይወት በአጠቃላይ የመንፈስ ቅዱስ ህይወት ነው ነው የሚያስተምረን አንዱ ነገር ዮሐንስ ወንጌል ምዕራፍ 7። በዚህ ማጠቃለላችንም በጣም አስፈልጊ ነው። ይሄ አዲስ ኪዳን ህይወት የመንፈስ ቅዱስ ህይወት ነው የሚለው ማለት ነው። የእግዚአብሔር መንፈስ በውስጡ ያለ ሰው የእግዚአብሔር ወገን ሆኗል ነው የሚለው ቅዱስ ጳውሎስ በሮሜ 8 ላይ። የእግዚአብሔር መንፈስ በውስጡ ከሌለ ሰው የእግዚአብሔር ወገን አልሆነም። ምን ማለት ነው? ወገን የሚያረጋን መንፈስ ቅዱስ ነው። የሚወልደን ዳግመኛ መንፈስ ቅዱስ ነው። አባት እንድንል የሚያረጋን መንፈስ ቅዱስ ነው። ግን በዚህ ብቻ አያቆምም። መንፈስ ቅዱስ በዳግም ልደት ብቻ አያቆምም። በዳግም ልደት ብቻ ቢያቆም ጠብቁም አያስፈልገውም ነበር። የመጀመሪያ ኢኒሻል እምነት በመስጠት አያቆምም። ለኃይል ይመጣል። ወንዝን ለማፍለቅ ይመጣል። ህይወታችንን ለማትረፍረፍ ይመጣል። ዘ ኢንታየር የአዲስ ኪዳን ህይወት የመንፈስ ቅዱስ ህይወት ነው እና ሐዋርያ ሥራ ምዕራፍ 1 ቁጥር 8ም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ዳግመኛ ትወለዳላችሁ አላላቸውም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ደግሞ ለኃይል ደግሞ ይመጣል። ኃይልን ትቀበላላችሁ። ለመመስከር ኃይል፣ ለመኖር ኃይል፣ ለማምለክ ኃይል፣ ለማገልገል ኃይል። በዚህ ኃጢአተኛ ዓለም ውስጥ ስንኖር ኃይል ያስፈልገናል። ያ ኃይል ደግሞ መንፈስ ቅዱስ ነው። እንዲፈልቅ የሚያረጋው ከህይወታችን መንፈስ ቅዱስ ስለሆነ እና ጠብቁ ብሏቸዋል። እና ይህንን ክፍል ምዕራፍ 7ን ከመዝጋታችን በፊት በሸክም በፊታችሁ ማቀርበው ህይወት እንዲትረፈረፍ ነው የእግዚአብሔር ዓላማ። መጥቶ መጠጣት ብቻ አይደለም ክርስትና። ጀስት ኦርዲነሪ ዴው ቤርሊ ቸርች ብቅ እያሉ መኖር አይደለም። ሌላ ህይወት አለ። የተረፈ አባንደንት የሆነ ህይወት አለ። ህይወት መትረፍ አለበት። መቀበል ብቻ ሳይሆን መትረፍ አለበት። እንዴት ነው የሚተርፈው? በመንፈስ ቅዱስ። ስለዚህ ወደ መንፈስ ቅዱስ መምጣት ያስፈልጋል። መንፈስ ቅዱስን መጠማት ሪሊ ጀኑዊንሊ የመንፈስ ቅዱስን ስራ በህይወታችን መጠማት ያስፈልጋል። ማን ለማንም ፕሮሚስድ ሆኗል ለሚያምን ሁሉ ማለት ነው። ማንም ግን የተጠማ በመጠማት ነው የተጠማ ነው የሚያገኘው ይህንን መትረፍረፍና እግዚአብሔር የመንፈስ ቅዱስን ጥማት በውስጣችን እንዲፈጠር ጸልያለሁ። የእውነት በውስጣችን እንዲፈጠር ያለ መንፈስ ቅዱስ አንችልም የሚል ጥማት በውስጣችን መፈጠር መቻል ይኖርበታል። ያ ሁላችን እንደምናውቀው አሁን እኛ የምንኖርበት ዘመን በጣም በቴክኖሎጂ የረቀቀ ዘመን ስለሆነ በጣም ለብዙ የሰው ልጆች ችግሮች የሰው አእምሮ ብዙ መፍትሄዎችን እያፈለቀ ስለሆነ አሁን የምንኖርበት ዘመን ሞር ኦር ሌስ አምላክ የለሽ ነው። አምላክ ቢኖርም እንኳን ለየዕለት ኑሮዬ አያስፈልገኝም የሚል ነገር ነው። ከአምላክ ተለይቶ ኑሮን ለመኖር የሚሞክር ሶሳይቲ እንደሆነ ዓለማዊነት የዓለማዊነት ዘመን እንደሆነ እናውቃለን። እና በቤተ ክርስቲያንም እንደዛ እንዳንሆን መጠንቀቅ አለብን። እግዚአብሔር በሕይወታችን ያስቀመጣቸውን ልምምዶች ጠርገን ጨርሰን መሄድ ነው ያለብን ብዬ ነው የማስበው። ዳግም ተወለዱ ብሏል፣ ዳግም እንወለዳለን። ኑና ጠጡ ብሏል፣ መተን እንጠጣለን። ፕሮሚስ ደግሞ አድርጎናል። መንፈስ ቅዱስ ሲወርድ ደግሞ ይትረፈረፋል ብሏል። መንፈስ ቅዱስን እየተጠማን መንፈስ ቅዱስን እየጠጣን የተትረፈረፈ ህይወትን እንኖራለን እና እግዚአብሔር በሚመጡት ዘመናት በመንፈስ ቅዱስ የተሞላ በመንፈስ ቅዱስ የተትረፈረፈ እና ለሌሎች የሚደርስ ትርፍርፍ ያለ ህይወት መኖር እንድንችል እግዚአብሔር ሁላችንን ይርዳን። እግዚአብሔር ሁላችንን ይባል። I'm not afraid. Any better than
ሕይወቴ ነህ።